የርዕሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ዛሬ ሮብ ረፋድ ላይ በቅዱስ ጴጥሮስ አደባባይ ተሰብስበው ለነበሩ በሺዎች የሚቆጠሩ ምዕመናንና ነጋዴያን ተዘዋውረው ሰላምታ ካቀረቡና ቡራኬ ከሰጡ በኋላ ከዮሐንስ ወንጌል ምዕራፍ 6 ቁጥር 47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው፣ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው የሚለው ክፍል በዋና ዋና የአውሮጳ ቋንቋዎችና በአረብኛ ከተነበበ በኋላ ይህንን ትምህርተ ክርስቶስ አቅርበዋል።
ካሪ ፍራቴሊ ኤ ሶሬሌ ቦንጆርኖ ኢኒሲያሞ ኦጂ ኡና ኑዋ ሴሪየ ዲ ካቴኬሲ ኬ ፑንቴራ ሎ ስዋርዶ sul cuore della chiesa, cioè l'Eucaristia.
ውድ ወንድሞችና እህቶች እንደምን አደራችሁ? በዛሬው ዕለት አዲስ የትምህርተ ክርስቶስ ዙሪያ እንጀምራለን። የቤተ ክርስቲያን አንኳር ስለሆነው ስለ ቅዱስ ቁርባን እንመለከታለን። ከእግዚአብሔር ያለን ግንኙነታችን ዘወትር በሚገባ ለመኖር ለእኛ ለክርስቲያኖች የመሥዋዕተ ቅዳሴ ዋጋና ትርጉም በሚገባ ለመረዳት መሠረታዊ ግዳጅ ነው። በመላው ዓለም የሚገኙ ብዙ ክርስቲያኖች እና ላለፉት 2000 ዓመታት በታሪክ ውስጥ ቅዱስ ቁርባንን ለመከላከል ብዙ ክርስቲያኖች እስከ ሕይወታቸው መሥዋዕት ለማድረግ እንደታገሉ መርሳት የለብንም። አሁንም ቢሆን ብዙ ክርስቲያኖች የእሁድ ቅዳሴ ለማስቀደስ ሕይወታቸውን ለአደጋ የተጋለጡ እንዳሉም አለመዘንጋት ያስፈልጋል። በ304 ዓመተ ምሕረት በዲዮክሌሲያን ስደት በሚታወቀው ወቅት በሰሜን አፍሪካ በአንድ ቤት ውስጥ ሲያስቀድሱ የነበሩ ክርስቲያኖች እንደታሰሩና ያኔ በቦታው የነበረው የሮማ መንግሥት አስተዳዳሪ ይህ ጉዳይ በጥብቅ የተከለከለ መሆኑን እያወቃችሁ ለምንድር ነው ሕገወጥ ነገር ለማድረግ የወሰናችሁ ብሎ በጠየቃቸው ጊዜ ሰንበት ሳናስቀድስ ለመኖር አንችልም ብለው መለሱለት። በሌላ አነጋገር ያላስቀድስንና ያልቆረብን እንደሆነ ለመኖር አንችልም፣ የክርስትና ሕይወታችንም ትሞታለች ነው ያሉት። ለዚህም ነው ኢየሱስ ለሐዋርያት እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ያለውም ለዚህ ነው። እነኚህ የሰሜን አፍሪካ ክርስቲያኖች ቅዳሴ ለማስቀደስና ቅዱስ ቁርባን ለመቀበል ሲሉ ተገድለዋል። ለቅዱስ ቁርባን ሲሉ ምድራዊ ሕይወትን መሥዋዕት ማድረግ እንደሚቻል ምስክርነት ትተዋል። ምክንያቱም ቅዱስ ቁርባን ዘላለማዊ ሕይወት በመስጠት ጌታ ኢየሱስ በሞት ባደረገው ድል እንድንሳተፍ ያደርገናልና። ይህ ምስክርነት ለእያንዳንዳችን የሚያቀርብልን ጥያቄ በመሥዋዕተ ቅዳሴ መሳተፍና በቅዱስ ቁርባኑ ማዕድ መቅረብ ምን ትርጉም ይሰጠናል የሚል ሆኖ የግድ መልስ መስጠት እንዳለብንም ነው። ያ ለሳምራዊቷ ሴት እንደ መልስ የተሰጠው የዘላለም ሕይወት የሚሰጥ የሕይወት ውሃ ከክርሱ የሚያጎርፍ የሚለውን ምንጭ እየፈለግን ነው። ይህ የሕይወት ውሃ ሕይወታችንን መንፈሳዊ የአምልኮና የምስጋና መሥዋዕት በማድረግ ከክርስቶስ ጋር አንድ አካል እንደምንሆን የሚያደርገን እንፈልጋለን። የመሥዋዕተ ቅዳሴና የቅዱስ ቁርባን ጥልቅ ምስጢርና ትርጉም ይህ ነው። ቁርባን ማለት ምስጋና ማለት ነው። በቅድስት ሥላሴ ሕይወት የሚጨምሩንና ወደ የፍቅሩ ውህደት የሚለውጠውን ለእግዚአብሔር አብ ወልድና መንፈስ ቅዱስ የሚቀርብ ምስጋና ነው። ለወደፊቱ በምናደርጋቸው የትምህርተ ክርስቶስ ክፍለ ጊዜዎች በቅዱስ ቁርባንና በቅዳሴ ዙሪያ ለሚቀርቡና ለተረሱ አንዳንድ ጥያቄዎች እንደገና ለማግኘት ወይንም አዳዲስ ጥያቄዎችን ለመመለስ ይህንን የእግዚአብሔር ፍቅርን የሚያንጸባርቅ ታላቅ የእምነት ምስጢር ለመረዳት እንደምንችል እንመለከታለን። ሁለተኛው የቫቲካን ጉባኤ ክርስቲያኖች የእምነትን ታላቅነት እንዲረዱና ከኢየሱስ ክርስቶስ ጋር መገናኘት የሚሰጠውን ጣዕም እንዲያውቁት መንፈሳቸውን ለመቀስቀስ ብዙ ሰርተዋል። ለዚህም በመንፈስ ቅዱስ መሪህነት ሕዳሴ በተለይ ሥርዓተ አምልኮን በሚመለከት ቤተ ክርስቲያን በእርሱ ሕይወት እንድታገኝና የተሰጠዋትን ጸጋዎች እንድታሳድስ አስፈላጊ መሆኑ ተገለጠ። ለዚህም የመጀመሪያ የሁለተኛው የቫቲካን ጉባኤ ሰነድ ሥርዓተ አምልኮን የሚመለከት ነበር። ይህ ጉባኤ አባቶች እንደ ዋነኛ ነጥብ ያነሱትም ሕዝበ ክርስቲያንን በሥርዓተ አምልኮ ዙሪያ ማስተማርና መኮትኮት ሲሆን በዚህም እውነተኛ ሕዳሴ ሊሆን እንደሚችል አምነው ነበር። ዛሬ የምንጀምረው የትምህርተ ክርስቶስ አስተምህሮ አንኳርም ይህ ነው። የዚሁ ታላቅ የእግዚአብሔር ስጦታ ማለት በቅዱስ ቁርባን አማካኝነት ምግባችን እንዲሆን ራሱን የሰጠን ምስጢር ዕውቀት ለማሳደግ ነው። ምስጢረ ጥቅ ቅዱስ ቁርባን ሕይወታችን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ሕያው ሆኖ የሚገኝበት ነው። በመሥዋዕተ ቅዳሴ መሳተፍም የጌታ ኢየሱስ ክርስቶስ ሕማማትና አዳኝ ሞትን እንደገና መኖር ነው። አንድ የእግዚአብሔር ግልጸት ሆኖ ጌታ ኢየሱስ በመንበረ ታቦት ቀርቦ ለመላው ዓለም ደህንነት ለእግዚአብሔር አብ መስዋዕት ሆኖ ይቀርባል። ጌታ እዛ አለ። ነገር ግን አብዛኛውን ጊዜ እዛ በምንሄድበት ጊዜ ትኩረታችን በጌታ ከማድረግ ይልቅ ሌሎች ነገሮችን እየተመለከትንና ካህኑ ሲቀድስ እርስ በርሳችን እየተናገርን ርቀን እንገኛለን። ጌታ መሆኑን የዘነጋን ይመስለኛል። ለምሳሌ ዛሬ እዚህ መካከላችን አሁኑኑ የአገሪቱ ርዕሰ ብሔር ወይንም በዚህ ዓለም ትልቅና አስፈላጊ ሰው እዚህ መካከላችን ቢደርስ እርግጠኛ ነኝ ሁላችን አጠገቡ ለመሆንና ሰላም እንድንለው በተሽቀዳደምን ነበር። እስቲ እሰቡት፣ ለቅዳሴ ስንሄድ እዛ እኮ ጌታ ኢየሱስ ነው ያለው። ለምንድር ነው በሌላ ሐሳብ ተውጠን በግድ የለሽነት የምንመላለሰው? አንዳንዶቹ ደግሞ አባ ቅዳሴው የሚያሰለች ነው ይላሉ። ረባክህ ጌታ ያሰለቻል እኮ ነው የምትለኝ እላቸዋለሁ። አይደለም አባ፣ ቅዳሴው ሳይሆን ካህኑ ነው የሚሰለችን ሊሉ ይችላሉ። እኔ ደግሞ ደጋግሜ እሺ ካህናትስ ለውጥ ያስፈልጋቸዋል እንበል፣ በመንበረ ታቦቱ ያለው እኮ ሁሌ ጌታ ኢየሱስ ነው እላለሁ። እባካችሁ ይህን አትርሱት። ቅዳሴ አስቀድሱ፣ የጌታን ሕማማትና አዳኝ ሞትን እንደገና ኑሩት። እስቲ አሁን ቀለል ቀለል ያሉ ጥያቄዎችን እናቅርብ። ለምሳሌ ቅዳሴ ሲጀመር ለምንድር ነው በስመ አብ ወወልድ ወመንፈስ ቅዱስ ብለን በትዕምርተ መስቀል የምናማትበው? ለምንስ በኃጢአቶቻችን በመጸጸት ንስሐ የምንገባው? ለእግረ መንገዳችን ሕፃናት ትምህርተ መስቀሉን እንዴት እንደሚያደርጉት አስተውላችኋል ወይ? ትምህርተ መስቀልስ ይሁን ሌላ ምልክት ምን እንደሚያደርጉ አይታወቅም። ነገር ግን ሕፃናትን ትምህርተ መስቀል እንዴት እንደሚደረግ እንዲህ ነው የሚደረገው ብሎ ማስተማርና ቅዳሴም ይሁን ሕይወት እንዲሁም ዕለቱ እንደዛ እንደሚጀምር ማስተማር ያስፈልጋል። ስለዚህ ሕፃናትን ትምህርተ መስቀል እንዴት እንደሚደረግ አስተምሩ ባካችሁ። እሺ ጥያቄዎቹን እንቀጥል። በቅዳሴ የሚነበቡስ ለምንድር ነው እዛ ያሉት? ለምንስ በእሁድ ሦስት ንባቦች፣ በሌሎች ቀኖች ደግሞ ሁለት ንባቦች ብቻ ይቀርባሉ? ንባባቱ በቅዳሴው ምን ያመለክታሉ? ለምንስ ይነበባሉ? ምን ተራሳላቸው? ለምንስ በቅዳሴ ጊዜ ቄስ አሉላ አልባቢኩም ልቦቻችሁን ወደ ሰማይ ከፍ አድርጉ ይላል? እዚህም አንዴ ቴሌፎኖቻችሁን ወደ ላይ አንስታችሁ ፎቶ አንሱ አይደለም የሚለው? ይህ መጥፎ ተግባር ነው። እዚህ በቅዱስ ጴጥሮስ በመቀድስበት ጊዜ ምዕመናን ብቻ ሳይሆኑ አንዳንድ ካህናት ጳጳሳትም ሳይቀሩ ፎቶ ለማንሳት የሚታገሉ ሳይ እጅግ ያሳዝነኛል። መሥዋዕተ ቅዳሴ ትዕይንት አይደለም፣ የጌታን ሕማማትና ሞት የምናስብበትና እንደገና የምንኖርበት ነው። ስለዚህ ካህን አልዑሉ አልባቢኩሙ ሲሉ ቴሌፎናቻችሁን አንሱ አይደለም የሚለው፣ ይህንን አትርሱ። ወደ መሠረታዊ ነገሮች መመለስ እጅግ አስፈላጊ ሆኖ ዋነኛውን ነገር በሚታየውና በሚጨበጠው ሥርዓተ ምስጢራት እንደገና ማግኘት ያስፈልጋል። ያ ቅዱስ ቶማስ በወንጌል ዮሐንስ ምዕራፍ 20 ቁጥር 25 ላይ ጌታን የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም በማለት ጌታን የጠየቀው ጥያቄ የእያንዳንዳችን ጥያቄ ስለሆነ ምስጢራት ደግሞ ይህንን ለመመለስ የቆሙ ናቸው። ስለዚህ ምስጢራት፣ በተለይ ደግሞ ምስጢረ ጥቀ ቅዱስ ቁርባን የእግዚአብሔር ፍቅር ምልክት ሆነው ከጌታ ጋር እንድንገናኝ የሚያደርጉት እጅግ የተከበሩ መንገዶች ናቸው። ስለዚህ በዚሁ ዛሬ በምንጀምረው ትምህርተ ክርስቶስ ይህ ምስጢር አምቆ ይዘዋቸው ያሉትን ቆንጆ ነገሮች አብረን እንደገና ልንዳስሳቸው እንጥራለን። በዚሁ አዲስ ጉዞ እመቤታችን ድንግል ማርያም ትርዳን በማለት የዕለቱን ትምህርተ ክርስቶስ ደምድመዋል። በተለያዩ ቋንቋዎች አመስግነውና ሰላምታ አቅርበው ሐዋርያው ቡራኬ በመለገስ ሕዝቡን አሰናብተዋል።